እንደምን አመሻችሁልኛል የተከበራችሁ አድማጮቼ። በአትሌቲክስ ጃማይካዊው ኡሴን ቦልት አሁንም በዓለም ፈጣኑ ሯጭ መሆኑን ያስመሰከረ ነው። በሞናኮ ዳያመንድ ሊግ 100 ሜትሩን ከ10 ሴኮንድ በታች ገብቷል። በእግር ኳስ የኢትዮጵያ ከፍተኛ ሊግ ውድድር ተጠናቋል። ጅማ ከተማ ዋንጫውን ወስዷል። እነዚህንና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። ባሳለፍነው ሳምንት አርብ ሞናኮ ላይ የተካሄደውን የዳያመንድ ሊግ ዜና ላስቀድም። በዚህ ባለም አቀፉ የአትሌቲክስ ፌዴሬሽኖች ማህበር በሚዘጋጀው የዳያመንድ ሊግ ኡሴን ቦልት ጡረታ ለመውጣት የቀረው ጊዜ በጣም ጥቂት ቢሆንም በፈጣኑ የመቶ ሜትር ሩጫ ውድድር አሁንም በዓለም ተወዳዳሪ የሌለው መሆኑን አስመስክሯል። የ30 ዓመት ዕድሜ ያለው ቦልት ምንም እንኳ በአርቡ ዳያመንድ ሊግ አጀማመሩ ላይ ጥቂት የደከመ መስሎ ቢታይም 30 ሜትር እንደሮጠ ፍጥነቱን ጨመረ። 20 ሜትር ሲቀራቸው ሁሉንም ቀድሞ እንደሚጨርስ አረጋገጠና በ9.95 ሴኮንድ አጠናቀቀ። በጣም በቅርብ ከሚከታተለው አሜሪካዊው አይዛ ያንግ በ0.03 ሴኮንድ ነው ቀድሞ የጨረሰው። የደቡብ አፍሪካው ሲንዲኔ አካኒ ሶስተኛ። በዳግማዊ ሉዊስ ስታዲየም አርብ ዕለት ሌሎች የተለያዩ ውድድሮችም ተካሂደዋል። በ400 ሜትር ወንዶቹ አፍሪካውያን ናቸው ነግሰው የታዩት። ቀድሞ በአሜሪካውያኑ ፈጣን ሯጮች ተይዞ መቆየቱ ይታወሳል። አርብ ዕለት ግን አንደኛው የደቡብ አፍሪካው ቫን ኒከርክ ዌይድ ሲሆን ጊዜው 42.73 ሆኗል። የሁለተኛና ሶስተኛነቱን ስፍራ የወሰዱት የቦትስዋና አትሌቶች ናቸው። ማካዋላ አይዛክ ሁለተኛ፣ ቴቤ ባቦሎኪ ሶስተኛ። በወንዶቹ 800 ሜትር ኢማኑኤል ኮሪር ከኬንያ ቀድሞ ገብቷል። ካናዳ ሁለተኛ። አሁንም በወንዶቹ 1500 ከአንደኛ እስከ ሶስተኛ ተከታትሎ የገቡት በኤሊጃ ማናንጎይ የተመሩት የኬንያ አትሌቶች ናቸው። በ3000 የዩናይትድ ስቴትስ አሜሪካው ኢቫን ጄገር በ8:01:29 አንደኛ ሲሆን ኬንያዊው በሬክ ኪፕቾጌ ሁለተኛ ሆኗል። የከፍታ ዝላይና የጦር ውርወራ ውድድሮችም ተካሂደዋል። በዕለቱ የፖላንዱ ሊሴክ ፒዮት 5.82 ሜትር ዘሎ አንደኛ ሆኗል። የቼክ ሪፐብሊኩ ኩዲሊካ ያን እንዲሁም ፈረንሳዊው ሚናልዶ ኬቨን 5.72 ዘለው የሁለተኛና ሶስተኛነቱን ስፍራ ወስደዋል። ሌሎች አራት አትሌቶችም 5.72 ዘለዋል። የሞናኮ ዳያመንድ ሊግ ዜና በዚሁ ላብቃ። በቅርቡ ለንደን በምታስተናግደው የዓለም አትሌቲክስ ሻምፒዮና ውድድር ኢትዮጵያ ከ800 እስከ ማራቶን ባሉት ርቀቶች የሚሳተፉትን አትሌቶቿን አዘጋጅታለች። የስም ዝርዝራቸው ግን ይፋ አልተደረገም። ተከታትለን እንደወጣ እንገልጻለን። ለእግር ኳሱ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ይሆናል የሚወስዳችሁ። በሱፐር ሊጉ ጅማ ከተማ ዋንጫ አንስተዋል ይላል። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። ባሳለፍነው ሳምንት አጋማሽ ድሬዳዋ ላይ በተደረገው የኢትዮጵያ ከፍተኛ ሊግ ፍጻሜ ጨዋታ ጅማ ከነማ ወልዋሎ አዲግራት ዩኒቨርሲቲን 2-1 በመርታት የ2009 ዓ.ም የከፍተኛው ሊግ ሻምፒዮን ሆኖ ዋንጫውን ጅማ ከነማ አንስቷል። የጅማ ከነማና ወልዋሎ አዲግራት ዩኒቨርሲቲ ለፍጻሜ የበቁት በውድድር አመቱ ከምድባቸው አንደኛ ሆነ በማጠናቀቅ ረክቶ ሲሆን በቀጣይነትም ወደ ዋና የኢትዮጵያ ፕሪሚየር ሊግ ይቀላቀላሉ። እንዲሁም ከየምድቡ ሁለተኛ ሆነው የጨረሱት የመቀሌ ከነማና የሀደ አውታና መቀሌ ከነማ 1-0 በመርታት መቀሌ ከነማ የኢትዮጵያ ፕሪሚየር ሊግ የተቀላቀለ ሶስተኛው ክለብ ሆኗል። ጅማ ከነማ፣ ወልዋሎ አዲግራት ዩኒቨርሲቲ እና መቀሌ ከነማ በ2010 ዓ.ም የውድድር ዓመት ከኢትዮጵያ ፕሪሚየር ሊግ የወረዱትን ሶስት ክለቦችን ተክተው በዋናው ፕሪሚየር ሊግ ይሳተፋሉ። ሌላው የእግር ኳስ ዜና ወደ ካፍ መልስ ማጣሪያ ያሸጋግረናል። የአፍሪካ ዞን 9ኛ ቻሉ የአፍሪካ እግር ኳስ ዋንጫ የመልስ ማጣሪያ ጨዋታዎች በተለያዩ የአፍሪካ ከተሞች በሳምንቱ መጨረሻ ተካሂደዋል። በመጀመሪያው ማጣሪያ ጅቡቲን 5-1 ያሸነፈው የኢትዮጵያ ብሔራዊ ቡድን ዋልያዎቹ ሁለተኛውን የመልስ ማጣሪያ ጅቡቲ እንደማትጫወቱ በማስታወቂያ በኮርሶ የኢትዮጵያ ብሔራዊ ቡድን በአጠቃላይ ከስምንት ለአንድ ወደ ቀጣይ ማጣሪያ አልፏል። የኢትዮጵያ ቀጣይ ማጣሪያ ተጋጣሚም ከሱዳንና ብሩንዲ አሸናፊ ይሆናል። በሌሎች የአፍሪካ ከተሞች ኡጋንዳ ደቡብ ሱዳንን በመልቲ ጨዋታ 5-1 ሲረታ፣ አጠቃላይ 6-2 ኡጋንዳ ወደ ቀጣይ ማጣሪያ አልፏል። ሴኔጋልም እንደዚሁ ሴራ ሊዮንም በመልቲ ጨዋታ 3-1 አሸንፎ በአጠቃላይ 4-2 ወደ ቀጣይ ማጣሪያ አልፏል። ሌሎች የመልስ ማጣሪያ ጨዋታዎችም ተካሂደዋል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ሞሮኮ ራዳት ላይ ጠራ ጠቅላላ ጉባኤ ዋና አፍሪካ ዋንጫ ላይ የተሳታፊ ሀገሮች ብዛትን 16-24 ከፍ ሲያደርግ የውድድሩን ወቅትም ከጥር ወደ ሰኔና ሐምሌ እንዲሆን ወስኗል። 24 ብሔራዊ እግር ኳስ ቡድኖች የሚሳተፉበት አዲስ የካፍ ውሳኔ ተግባራዊ የሚሆነው ካሜሩን ከምታስተናግደው ከ2019 የአፍሪካ ዋንጫ ጀምሮ ይሆናል። የተሳታፊ ቡድኖች መግዛት የትክክሩን ጥራት ከመቀነሱም በላይ ለአስተናጋጅ ሀገር አስቸጋሪ ይሆናል የሚል ተቃውሞ በአንድ በኩል፣ በሌላ በኩል ደግሞ ማጣሪያውን ማለፍ እያቃታቸው እንደ ኢትዮጵያ ያሉ መድረኩ ለናፈቃቸው ሀገሮች የተሳትፎ እድል ያስገኛል ብለው የተሳታፊዎቹን መግዛት የሚደግፉም አሉ። የአፍሪካ እግር ኳስ ኮንፌዴሬሽን ፕሬዚዳንት ሚኒስትር አህመድ አህመድ በቅርቡ አዲስ አበባ ላይ በከፍተኛ ድምፅ ብልጫ በተመረጡበት ወቅት እንደተናገሩት በካፍ ውስጥ አዳዲስ አሰራሮች የማናመጣ ከሆነ እኔም በስልጣን ወንበሬ አታዩኝም ብለው እንደነበር ይታወሳል። ወይም ወገን በኩል ያሉ ሰለሞን
ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። አመሰግናለሁ። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።